ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን። ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የየካቲት 16 ቀን 2010 ዓመተ ምህረት ዕለታዊ ስርጭታችንን ነው። አሁን የምንገኝበት የአብይ ጾም ወቅት መሆኑ ይታወቃል። ይህንን የአብይ ጾም ወቅት አስመልክተን ለዛሬ የመረጥንላችሁን ጥቅስ እናሰማችኋለን። አሁንም ቢሆን በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ክፉ ነገር ከማምጣት የሚታገስ ነውና ወደ እርሱ ተመለሱ ይላል እግዚአብሔር። ትንቢተ ኢዩኤል በምዕራፍ 2 ቁጥር 12ና 13። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በኮንጎ ዴሞክራቲክ ሪፐብሊክ እና በደቡብ ሱዳን ሰላምን ለማውረድ ጸሎት እንዲደረግ ጥሪ መቅረቡ መገለጹን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከሮማንያ ወጣቶች ለቀረበላቸው ጥያቄ መልስ መስጠታቸው መገለጹን በመጨረሻም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የቅዱስ ጴጥሮስ መንበር የበላይ የመስተዳደር አካላትና የርዕሰ ሊቃነ ጳጳሳት የቅርብ የሥራ ተባባሪዎች ጋር በጋራ በመሆን በሮም ከተማ አካባቢ በሚገኘው ዲቪና ማኤስትሮ በመባል በሚጠራው የሱባኤ መስጫ ማዕከል ከየካቲት 11 ቀን 2010 ዓመተ ምህረት ጀምሮ እስከ የካቲት 16 ቀን 2010 ዓመተ ምህረት ድረስ ያደረጉት ሱባኤ በዛሬው ዕለት ረፋዱ ላይ መጠናቀቁ ተገልጿል። የዚህ ሱባኤ መሪ የሆኑት በፖርቹጋል ዋና ከተማ በሊዝቦን የሚገኘው የካቶሊክ ዩኒቨርሲቲ ምክትል ዳይሬክተር የሆኑት በነገረ መለኮት አስተምህሮ ጠበብት የሆኑት ገጣሚና ደራሲ አባ ጆዜ ቶሌንቲኖ ያደረጉትን አስተንትኖ አራተኛ ክፍል እናስደምጣቸዋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። በኮንጎ ዴሞክራቲክ ሪፐብሊክና በደቡብ ሱዳን ሰላምን ለማውረድ ጸሎት እንዲደረግ ጥሪ ቀረበ። በኮንጎ ዴሞክራቲክ ሪፐብሊክና በደቡብ ሱዳን ሰላም እንዲወርድ ዛሬ አርብ የካቲት 16 ቀን 2010 ዓመተ ምህረት የመላው ዓለም ክርስቲያኖች በጸሎት እንዲተባበሩ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጥሪ አቅርበዋል። ባለፈው ጥር 27 ቀን 2010 ዓመተ ምህረት ቅዱስነታቸው ላቀረቡት ጥሪ የዓለም ክርስቲያኖች ህብረት ምክር ቤት በጎ ምላሽ መስጠቱ ታውቋል። በኮንጎ ዴሞክራቲክ ሪፐብሊክ ከ4 ሚሊዮን ህዝብ በላይ ከመኖሪያው የተፈናቀለ እንደሆነ፣ ከ12 ሚሊዮን ህዝብ በላይም አስቸኳይ ሰብአዊ እርዳታ የሚጠብቅ እንደሆነ ታውቋል። በደቡብ ሱዳንም በርካታ ህዝብ ጦርነት ባስከተለው ጉዳት ችግር ላይ መውደቁ ይታወቃል። በቅድስት መንበር የአብያተ ክርስቲያናት ውህደት የሚያነቃቃ ጳጳሳዊ ምክር ቤት ፕሬዝደንት ብፁዕ ካርዲናል ኩርት የዓለም ክርስቲያኖች ኅብረት ምክር ቤት ዋና ጻፊ የሆኑትን መጋቢ ፊክስ ቴይት በኮንጎ ዴሞክራቲክ ሪፐብሊክና በደቡብ ሱዳን በጦርነት የሚሰቃዩትን በጋራ ሆነው ለማስታወስ በዛሬው ዕለት በመላው ዓለም በሚደረገው የጸሎት ቀን መጋበዛቸው ታውቋል። ካርዲናል ኩርት እንደገለጹት በዓለማችን በተለይም በኮንጎ ዴሞክራቲክ ሪፐብሊክና በደቡብ ሱዳን በጦርነት የሚሰቃዩትን ወንድሞቻችንንና እህቶቻችንን በጸሎት ለመርዳት በኅብረት መሰብሰባችን የቅዱስ ወንጌል የሰላም መልእክት ምስክሮች እንድንሆን ያደርገናል ብለዋል። በደቡብ ሱዳን የአንግሊካን ቤተ ክርስቲያን ጳጳሳት የርዕሰ ሊቃነ ጳጳሳት ፍራንችስኮስ የዓለም አቀፍ የጸሎት ቀን ጥሪን በደስታ ተቀብለው ምዕመናኖቻቸውን ለጸሎት እንዳስተባበሩ ከገለጹ በኋላ በአዲስ አበባ በሚደረገው የሰላም ጉባኤም ሁሉን ቻይ እግዚአብሔር የመሪዎችን ልብ እንዲለውጥ መጸለይ እንደሚያስፈልግ አሳስበዋል። የደቡብ ሱዳን የክርስቲያኖች ውህደት ምክር ቤት በማከልም የርዕሰ ሊቃነ ጳጳሳት ፍራንችስኮስ የዓለም የጸሎት ቀን ጥሪ በዚህ አስቸጋሪ ወቅት ብቻችን እንዳልሆንንና የዓለም አብያተ ክርስቲያናት ከጎናቸው እንደሆነና ለሰላምና ለፍቅር የምናደርገውን መልካም ጉዞ ያረጋግጣል ብለዋል። የኢጣሊያ ጳጳሳት ጉባኤ ፕሬዝደንት ብፁዕ ካርዲናል ጓልቴሮ ባዜቲ በንግግራቸው እንደገለጹት ለሰላም አብሮ በመጸለይ ምስክርነታችንን ማሳየት እውነተኛ ጥሪ ነው ካሉ በኋላ ሰላም በየዕለቱ መኮትኮት እንዳለበት አሳስበው በቅርቡ በሰሜን አሜሪካ በፍሎሪዳ ግዛት በ17 ተማሪዎች ላይ የተደረገውን የሞት ጥቃት አውግዘዋል። ብፁዕ ካርዲናል ባሴቲ በማከልም ሰላም በመንግሥታት መካከልም በዓለም አቀፉ ማኅበረሰብ መጎልበት እንዳለበት አሳስበው በኮንጎ ዴሞክራቲክ ሪፐብሊክ፣ በደቡብ ሱዳንና በሶሪያ ከባድ የሰው ሕይወትና የንብረት ጥፋት፣ በሚሊዮኖች ለሚቆጠሩት ሰዎች መሰደድ ምክንያት የሆነው ጦርነት እንዲያበቃ በጸሎት መተባበር ይኖርብናል ብለዋል። የኮንጎ ዴሞክራቲክ ሪፐብሊክ እና የደቡብ ሱዳን ሕዝብ ከረጅም ዓመታት ወዲህ በፖለቲካ አለመረጋጋት በሚቀሰቀሱ ጦርነቶች ምክንያት ስቃይ እንደሚደርስበት የሚታወቅ ነው። የኮንጎ ኪንሻሳ ካቶሊክ ብፁዓን ጳጳሳት ጉባኤ በሀገሪቱ ሰላም እንዲወርድ የፖለቲካ ፓርቲዎችን ሲያደራድር መቆየቱ ይታወቃል። ይሁንና በድርድሩ ወቅት የተደረጉት ስምምነቶች ዘላቂነት ባለማግኘታቸው ምክንያት በተለያዩ የሀገሪቱ ክፍሎች የሞትና የመቁሰል አደጋ እንዲሁም በርካታ ሕዝብ ከመኖሪያው ተፈናቅሏል። ይህን ተከትሎ በኮንጎ ዴሞክራቲክ ሪፐብሊክ የተለያዩ አካባቢዎች ሰላማዊ ሰልፍ በሚወጡ ሰዎች ላይ ከመንግሥት ወታደሮች በሚወሰድ የኃይል እርምጃ በርካታ ሰዎች ተገለዋል፣ ቆስለዋል፣ ቤተ ክርስቲያኖች ተዘግተዋል፣ ካህናትም ታስረዋል። ርዕሰ ሊቃነ ጳጳሳት ፍራንችስኮስ ያቀረቡት የጸሎት ጥሪን ያወደሱት የኪሳንጋኒ ሀገር ስብከት ሊቀ ጳጳስና የኮንጎ ዴሞክራቲክ ሪፐብሊክ ጳጳሳት ጉባኤ ፕሬዝደንት ብፁዕ አቡነ ማርሴል ኡተምቢ እንደገለጹት ከመላው የዓለም ምዕመናን የሚቀርብ የሰላም ጸሎት በአገራቸው ሰላምን ለማውረድ እንደሚያግዝ ያላቸውን እምነት ገልጸዋል። ሊቀ ጳጳሱ በንግግራቸው ርዕሰ ሊቃነ ጳጳሳት ፍራንችስኮስ ለዓለም ሰላም ዘወትር እንደሚጸልዩ አስታውሰው በኮንጎ ዴሞክራቲክ ሪፐብሊክ በተለይም በምስራቅ የሀገሪቱ ክፍሎችና በደቡብ ሱዳን የደረሰውንና በመድረስ ላይ ያለውን የጦርነት ስቃይ በሚገባ እንደሚያውቁ ገልጸው የእግዚአብሔርን ምሕረት እንድንለምን፣ ልባችንን እንድንለውጥ ቅዱስነታቸው አሳስበዋል ብለዋል። በደቡብ ሱዳን የሥልጣን ተቀናቃኞች በሆኑት በሳልቫኪርና በሪክ ማቻር መካከል በተፈጠረው አለመግባባት ምክንያት በተቀሰቀሰው ጦርነት አገሪቱን ባጋጠማት ድርቅ እና የኢኮኖሚ ቀውስ ምክንያት በርካታ ሰዎች ሞተዋል፣ በረሃብ ተጠቅተዋል፣ ከመኖሪያቸው ተፈናቅለዋል። በተባበሩት መንግሥታት ድርጅት መረጃ መሠረት ግጭቱ ከተቀሰቀሰበት ከ2005 ዓመተ ምህረት ጀምሮ ከ12 ሚሊዮን በላይ የደቡብ ሱዳን ህዝብ መካከል 7 ሚሊዮን ያህሉ አስቸኳይ የምግብ እርዳታና መጠለያ እንደሚያስፈልገውና ከነዚህም መካከል 90 ከመቶ ሴቶችና ህፃናት መሆናቸውን በተባበሩት መንግስታት የስደተኞች ጉዳይ ዋና ጽህፈት ቤት አስታውቋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከሮማንያ ወጣቶች ለቀረበላቸው ጥያቄ መልስ መስጠታቸው ታወቀ። ከሮማንያ 30 የሚሆኑ ወጣቶች ቫቲካንን ለመጎብኘት ብለው ወደ ሮም የመጡ ሲሆን እነዚህ ወጣቶች በጉብኝታቸው ወቅት ከርዕሰ ሊቃነ ጳጳሳት ፍራንቺስኮስ ጋር መገናኘታቸው ታውቋል። ወጣቶችም ይህን እድል በመጠቀም በህይወታቸው ውስጥ ላጋጠሟቸው የተለያዩ ችግሮች መልስ ይገኝ እንደሆን በማለት የተለያዩ ጥያቄዎችን ለቅዱስነታቸው አቅርበዋል። ለርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከቀረቡት ጥያቄዎች የመጀመሪያው ለምንድነው እናቴ እንደ ልጇ የማታየኝ? በአንድ የህፃናት ማሳደጊያ ውስጥ ጥላኝ ከሄደች ከ20 ዓመት በኋላ ሳገኛትም እንደ ልጇ ስላልቆጠረችኝ ትቻያት ሄድኩኝ የሚል ነበር። ቅዱስነታቸው በወጣቱ ጥያቄ እጅግ ተነክተው ሲመልሱ ይህ የወላጆች ስህተት ሳይሆን በህብረተሰቡ መካከል በሚታይ የፍትህ አልባ ስርዓት ውጤት በተጨማሪም የመንፈሳዊነት ድህነት ነው ብለዋል። መንፈሳዊ ድህነት ልበደንዳናትን በማስከተል ችግሮችን ለመወጣት ያለንን ኃይል ይወስድብናል ብለዋል። ቅዱስነታቸው በማክልም እናትህ ትወድሃለች፣ ነገር ግን እንዴት መግለጽ እንዳለባት አታውቅም። ሕይወት ወይም ማኅበራዊ ኑሮ ከብዷታል። በማኅበራዊ ኑሮ ውስጥ ፍትሕ ጎሎባት ሊሆን ይችላል። ስለዚህ የእናትህ ፍቅር አንድ ቀን ወደ አንተ እንደሚመጣ ተስፋ በማድረግ ሳታቋርጥ ጸልይ በማለት መልሰውለታል። ይህን ከተናገሩ በኋላ ቅዱስነታቸው የቤተሰብን ደካማነት ሲገልጹ አንዳንድ ቤተሰብ ጤናማ ሆነው የተወለዱ ልጆችን ብቻ ነው የሚወዱት። በሽተኛ ሆነው የተወለዱ እንደሆነ የሚሰጧቸው ፍቅር የቀዘቀዘ ወይም ሙሉ በሙሉ የጠፋ ይሆናል። እነዚህ ቤተሰቦች በሕይወታቸው ጠንካራ የሚያደርጋቸውን ምንም አይነት እገዛንና ምክር ከጓደኞቻቸው አላገኙም። ቢሆንም ይህ ለምን ይሆናል የሚል ጥያቄ ሊነሳ ይችላል። አንዳንድ ጊዜ ለምን ለሚለው ጥያቄ መልስ ማግኘት ይቸግረናል። ይህ ለምን ይሆናል ለሚለው ጥያቄ መልስ ሊሰጥ የሚችለው እግዚአብሔር ብቻ ነው። ደቀ መዛሙርት ኢየሱስን ዓይነ ስውር ሆኖ የተወለደው ሕፃን ስህተቱ የማን ነው ብለው የጠየቁትን በማስታወስ በሕይወታችን ለሚያጋጥሙን ለተበላሹብን ነገሮች መልስ የምናገኘው ከእግዚአብሔር ብቻ ነው ብለዋል። ከወጣቶቹ በኩል የቀረበው ሌላው ጥያቄ ወደ ቤተ ክርስቲያን የሚኬድበት ምክንያት ለምንድን ነው የሚል ነበር። ይህን ጥያቄ ሲመልሱ ወደ ቤተ ክርስቲያን የምንሄድበት ምክንያት ራሳችንን ወደ እግዚአብሔር ለማቅረብ ነው። ወደ ቤተ ክርስቲያን ስንገባ እነሆ ኃጢአተኛው እኔ ወደ አንተ መጥቻለሁ ማለት ያስፈልጋል። ምሕረትንም መለመን ያስፈልጋል። ኢየሱስ ክርስቶስ እንደሚለን ይህን ካደረግን የእግዚአብሔርን ምሕረት አግኝተን ተለውጠን ወደ ቤታችን እንመለሳለን። በዚህም የእግዚአብሔር ፍቅር በእኛ ላይ ይነግሳል ብለዋል። ከሌላ ወጣት የቀረበው ጥያቄ ከአንድ ዓመት በፊት በሞት የተለየኝ ጓደኛዬ መንግሥተ ሰማይ እንደማይገባ ተነግሮኛል የሚል ነበር። ርዕሰ ሊቃነ ጳጳሳት ፍራንቺስኮስም ለዚህ ጥያቄ መልስ ሲሰጡ እግዚአብሔር እኛ ሁላችን ወደ መንግሥተ ሰማይ እንድንገባ ይፈልጋል። በብዙ ኃጢአት ሕይወታችን የቆሸሸ ቢሆንም ከእርሱ ርቀን ብንገኝ እርሱ ሁል ጊዜ ይፈልገናል፣ ወደ እርሱ ዘንድ እንድንመለስ ይጋብዘናል ብለዋል። ቅዱስነታቸው በመጨረሻም ልጇን በሕፃናት ማሳደጊያ ትታ የሄደችውን እናት በማስታወስ ይህች እናት ይህን ለማድረግ የተገደደችበት ማኅበራዊ ችግሮች ደርሰውባት ሊሆን ይችላል። ቢሆንም ልጇ ለእናቱ ሊያሳያት የሚችለው ፍቅር ከልቡ እንዲጠፋ ማድረግ የለበትም። ክርስቲያን ወንድሞችና እህቶች ከእርሱ ጋር እንዳሉ በመረዳት እነርሱን ፈልጎ ለማግኘት ጥረት ማድረግ ያስፈልጋል ብለዋል። ምክንያቱም ኢየሱስ ክርስቶስ ወደ ዓለም የመጣው ሰዎችን በሙሉ በአንድ ቤተሰብ ስር ለማድረግ ነውና ማንም ሳይነጠል እንደ ወንድምና እህት ሆነን የእግዚአብሔር ልጆች የኢየሱስ ክርስቶስ እናት የቅድስት ድንግል ማርያም ልጆች እንድንሆን ነው ብለዋል። በመጨረሻም በሮማንያ የተለያዩ ችግሮች ያጋጥሟቸውን ወጣቶች በማሰባሰብ መንፈሳዊና ቁሳዊ እገዛን የሚያደርግ የአባ ጁሳኒ ማኅበርን አመስግነዋል። ቅዱስነታቸው ከወጣቶች ጋር ባደረጉት ቆይታ እንደ ተደሰቱ ገልጸው በጸሎትም እንደሚያስታውሷቸው ተናግረዋል። ወጣቶችም በጸሎት እንዲያስታውሷቸው አደራ ብለዋል።
ረሰ ሊቃነ ጳጳሳት ፍራንቼስኮ ከቅዱስ ጴጥሮስ መንበር የበላይ የመስተዳድር አካላትና የረሰ ሊቃነ ጳጳሳት የቅርብ የሥራ ተባባሪዎች ጋር በጋራ በመሆን በየወቅቱ እንዳስፈላጊነቱ ሱባኤ እንደሚያደርጉ ይታወቃል። በዚህም መሰረት ቅዱስነታቸው ከቅዱስ ጴጥሮስ መንበር የበላይ የመስተዳድር አካላትና የረሰ ሊቃነ ጳጳሳት የቅርብ የሥራ ተባባሪዎች ጋር በጋራ በመሆን ከባለፈው እሁድ ምሽት ጀምሮ ማለትም ከየካቲት 11 2010 ዓ.ም ጀምሮ እስከ የካቲት 16 2010 ዓ.ም ድረስ ማለትም እስከ ዛሬው ቀን ረፋዱ ድረስ ማለት ነው የሚቆይ ሱባኤ በማድረግ በዛሬው ቀን ረፋዱ ላይ ማጠናቀቃቸው ይታወሳል። የዚህ ሱባኤ መሪ የሆኑት በፖርቱጋል ዋና ከተማ በሌዝቦን የሚገኘው የካቶሊክ ዩኒቨርሲቲ ምክትል ዳይሬክተር የሆኑት በነገረ መለኮት አስተምሮ ጠበብት የሆኑና ገጣሚና ደራሲ አባ ጆዜ ቶሌንቲኖ በሚባሉ ካህን እንደ ተመረ ለመረዳት የተቻለ ሲሆን እርሳቸው በዚሁ ሱባኤ ላይ ለርዕሰ ሊቃነ ጳጳሳት ፍራንቼስኮና የቅዱስ ጴጥሮስ መንበር የበላይ የመስተዳድር አካላትና የርዕሰ ሊቃነ ጳጳሳት የቅርብ የሥራ ተባባሪዎች ያደረጉትን አስተንትኖ ሦስተኛውን ክፍል እንደሚከተለው እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ጥማችንን እንዴት ነው በተግባር መተርጎም የምንችለው ወይም ጥማችንን እንዴት ነው መረዳት የምንችለው? ጥማችንን ማዳመጥ ማለት በውስጣችን ያለውን ፍላጎታችንን መተርጎም ማለት ነው። እናም በዚሁ መልኩ የዚህን ቃል ትርጉም በጥልቀት መመልከት በጣም አስፈላጊ ነው። ፍላጎትና ምኞት በሚባሉ ቃላት ውስጥ ከፍተኛ የሆነ ልዩነት አለ። አሁን የምንገኝበት የካፒታሊዝም ማህበረሰብ የተሻሉ መሰረታዊ ፍላጎቶችን በከፍተኛ ሁኔታ በማራገብ የሰው ልጆችን የፍጆታ ፍላጎት ከፍ በማድረግ በተፈጥሯዊ መንገድ ሰው ጥማቱን ማርካት በማይችልበት መልኩ ላይ ያተኮረ ፍላጎቶችን እንዲጨምሩ አድርጓል። የካፒታሊዝም የንግድ ሕግና ስነ ምግባር ገደብ እንዳይኖረው በማድረግ ይህንን የካፒታሊዝም ብያኔ በመጠቀም መቋጫ የሌለው እርካታን በመፍጠር ላይ ይገኛል። ነገር ግን ደስታንና ፍቅራችንን የሚያርቀውን የሸማችነት ስሜት በመፍጠር በንብረቶች ጥማት ስንወሰድ የስሜት መቃወስ ይገጥመናል፣ ሕይወታችንንም እናጣታለን። በዚህ የተነሳ በጣም ታላላቅ የሚባሉ ነገሮች ለእኛ እንደ ትንሽ ሆነው ይታዩናል። ይህም በባህላችን፣ በማኅበረሰባችን፣ በየቤተ ክርስቲያናችን የሚገጥመን ስሜት ነው። በዚህም ሁኔታ ከፍተኛ ፍላጎት ከሌላቸው ርዕሰ ጉዳዮች በላይ በሆነ መልኩ ምኞቶቻችንን ብቻ የምንመለከት ከሆንን ይህ ስሜታችን ደግሞ ወደ ቤተ ክርስቲያን እንድናመራ ሊያግዘን ይገባል። እኛ ምስጢረ ጥምቀትን የተቀበልን ሁላችን የምንመኘው ነገር ምንድን ነው? ክርስቲያኖች ያላቸው ሕልም ምንድን ነው? ኢዩኤል በትንቢቱ እንደሚለው ወንድና ሴት ልጆቻችን ትንቢት ይናገራሉ፣ አያቶቻችን አዳዲስ ሕልሞችን ያልማሉ፣ ወጣቶቻችንም አዳዲስ ራእይ ያያሉ ይለናል። ቤተ ክርስቲያን የፍትሕ ራብና ጥማት አላት ወይ? ክርስቲያኖች እኛ ግን ጽድቅ የሚኖርበትን አዲስ ሰማይና አዲስ ምድር በተስፋ ቃሉ መሠረት እንጠባበቃለን። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 ላይ እንደተጠቀሰው የሚለውን ቃል ኪዳን እየተጠባበቅን እንገኛለን ወይ? እምነት እኛ በሁሉም ዘንድ የእግዚአብሔር የምሕረት ተግባር ለሁሉም ማዳረስ የሚለውን ሕልም እንዴት ነው በተግባር ላይ ማዋል የምንችለው? በቅርቡ ርዕሰ ሊቃነ ጳጳሳት ፍራንቼስኮ ኢቫንጀሊ ጋውዲዩም በአማርኛው በግርድፉ ሲተረጎም በወንጌል የሚገኝ ደስታ በሚል ርዕስ ለንባብ ካበቁት ቃለ ምዕዳን ውስጥ ርዕሰ ሊቃነ ጳጳሳት ፍራንቸስኮ እንደተከሱት ሁሉንም ነገር በመልካም ለመለወጥ የሚችል ወንጌላዊ አለማለው ምክንያቱም የቤተ ክርስቲያን ባህል ቋንቋ ያሰራር ዘይቤ የጊዜ አጠቃቀምና እያንዳንዱ መዋቅራዊ አሰራሯ አሁን ያለውን ነባራዊ ዓለም ለመለወጥና ወንጌልን ለማሰራጨት ትክክለኛ መንገድ ሊሆን ይገባል በኢቫንጀሊ ጋውዲ በቁጥር 27 ላይ እንደተጠቀሰው ማለታቸው ይታወሳል። ስለዚህም ቤተ ክርስቲያን የሰው ልጆችን ጥማት ለማርካት በብርቱ መትጋት ይኖርባታል ማለት ነው። ለእግዚአብሔር ያለን ጥማት ዋላ የምንጭ ውሃ እንደምትናፍቅ መዝሙረ ዳዊት ምዕራፍ 42 ቁጥር 1 ላይ እንደተጠቀሰው በማለት መዝሙረ ዳዊት በመግለጽ እኛ ለእግዚአብሔር ያለንን ጥማት ምጻራዊ በሆነ መልኩ በመግለጽ በዚህ በውሃ ጥማት የተነሳ ተንከራቶ ይህንን የውሃ ጥሙን ለመቁረጥ እንደሚፈልግ ይናገራል። ቅዱስ ሐዋርያው ጳውሎስ ወደ ሮም ሰዎች በጻፈው መልእክቱ እንደገለጸው ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃሉ ይለናል። ወደ ሮም ሰዎች ምዕራፍ 8 ቁጥር 19 ላይ እንደተጠቀሰው ይህንን በሚገባ የምንረዳው ከሆነ በጣም እውነት የሆነ ነገር ነው። ይህንን በትክክል ለመገንዘብ ከመከርን የሰው ልጆች ለእግዚአብሔር ያላቸውን ጥማት መመልከት እንችላለን። ይህ በመዝሙረ ዳዊት ውስጥ የተጠቀሰው የዋላ ጥማት ሁሉም ፍጥረታት ያላቸው ጥማት ነው። ይህንን ቃል በሚገባ ፍቅር በተሞላበት ስሜት የምናሰላስል ከሆነን ሁላችንም እግዚአብሔርን እንዴት እንደተጠማን ለመረዳት እንችላለን። ምንም እንኳን በመዝሙረ ዳዊት ውስጥ ምጻራዊ በሆነ መልኩ ዋላ የምንጭ ውሃ እንደምትናፍቅ በማለት ምጻራዊ በሆነ መልኩ ዋላ የሚለውን ቃል በመጠቀም የሰው ልጆች ሁሉ ለእግዚአብሔር ያላቸውን ጥማት ይገልጻል። ቅዱስ አጎስጢኖስ በበኩሉ እንዲህ ይላል፣ ወደ ምንጩ ሩጡ ምንጩንም አነፍንፉ፣ ነገር ግን በዘፈቀደ አትሩጡ፣ እንደ ማንኛውም አይነት እንስሳት አትሩጡ። እንደ ዋላ ሩጡ፣ ምክንያቱም ዋላ በጣም ፈጣን የሆነ እንስሳ ነውና በማለት ቅዱስ አጎስጢኖስ ጥማችንን ለማርካት ወደ እግዚአብሔር በፍጥነት መጓዝ እንዳለብን ያሳስበናል። በጥንት ጊዜ የእግዚአብሔርን ፊት መመልከት በወቅቱ ለነበሩ መንፈሳዊ ለሆኑ ሰዎች ብቻ የተተወ ተግባር ነበር። በዚህ በመዝሙረ ዳዊት ውስጥ ዋላ የምንጭ ውሃ እንደምትናፍቅ ተብሎ በተጠቀሰው ቃል ላይ በመመስረት ምናልባት በዚህ ታሪክ ውስጥ ተዋናይ የነበሩ አንድ ካህን ወይም አንድ የአይሁድ የሕግ መምህር ሊሆኑ ይችሉ ይሆናል። እነርሱ ወደ ምንጭ ውሃ የሚያደርጉትን ጉዞ ያሳያል። ይህም የምንጭ ውሃ የሕይወት ውሃ ነው። ይህም የሕይወት ውሃ የሚገኘው በተቀደሰ ስፍራ ብቻ ነው። በዚህም መሠረት ነው እንግዲህ ዋላ የምንጭ ውሃ እንደምትናፍቅ አምላኬ ሆይ ነፍሴም እንዲሁ አንተን ትናፍቃለች። ነፍሴ አምላኬን ሕያው አምላክን ተጠማች፣ መቼ ደርሼ ነው የአምላኬን ፊት የማየው በማለት ጥያቄ ያነሳል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቸስኮ የቅዱስ ጴጥሮስ መንበር የበላይ የመስተዳድር አካላትና የእርሳቸው የቅርብ የሥራ ተባባሪዎች በጋራ በመሆን ይህንን የያዝነውን የአብይ ጾም ወቅት አስመልክተው በሮም ከተማ አቅራቢያ በሚገኘው አራቻ በሚባልበት ስፍራ በሚገኘው ዲቪኒ ማኤስትሮ በተባለው የሱባኤ መስጫ ማዕከል ተገኝተው አድርገውት በነበረው ሱባኤ ላይ አባ ጆዜ ቶለንቲኖ የተባሉ ካህን በዮሐንስ ወንጌል በምዕራፍ 4 ቁጥር 4 እስከ 23 ላይ በተጠቀሰው ኢየሱስ ከሳምራዊቷ ሴት ጋር በተገናኘበት ወቅት ውሃ ጠጭኝ ብሎ በጠየቀው ጥያቄ ዙሪያ ላይ ተመርኩዘው ያደረጉትን አስተንትኖ ነበር። የዚህን አስተንትኖ ቀጣይ ክፍል በነገው ዕለት እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
ስራውን ሁሉ አምነን እናምናለን ዳግም ይመጣል ብለን ነገር ግን ዳግም ይመጣል ስላልን ከጻድቃንም ከመላእክትም ይሆን የሚያውቅ የለም ይመጣበት ቀኑን ባላወቅ ነው ባልመረመር ነው ሰዓትን
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።